ድምፅ ራዲዮ ጣቢያ ነው።
ስትፈልጉና ሰላም ሲሆን እዚህ ተጫውታችሁ እኛ ችግሩ ስንገባ ጥላችሁ የምትሄዱበት ሀገር ያላችሁ ሰዎች፣ ትዕግስት እያደረግን ያለነው አውዱን ለማስፋት ነው። በማንኛውም ሰዓት በኢትዮጵያ ሰላምና ህልውና ላይ ከመጣ አማርኛ ብትናገሩም ኦሮምኛ ብትናገሩም እርምጃ መውሰዳችን የማይቀር መሆኑን በጥንቃቄ መገንዘብ አስፈላጊ ይሆናል።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። በዛሬው ዕለት ከፓርላማ አባላት ለቀረቡላቸው ጥያቄዎች ከሰጡት ምላሽ የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ህወሓት በአሁኑ ወቅት ህዝብን ከህዝብ ለማጋጨትና ጦርነት ለመቀስቀስ እየሰራ ነው ሲሉ የተቃዋሚው የትግራይ ዲሞክራሲያዊ ትብብር ፓርቲ ሊቀመንበር ከሰሱ። በህወሓት በኩል ለጊዜው የተሰጠ ምላሽ የለም። የዚህንም ዝርዝር በመጽሔቱ ክፍለ ጊዜ ይዘናል።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ጥቅምት 11 2012 ዓ.ም ስርጭታችን ጋር የምናስተናግዳችሁን ያዳነች ፍሳዬና
አሉላ ከበደ ከብርሃን ኃይሉና ከስርጭት መሐንዲሱ ኦድሬስ ሪገስ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና።
በቀጣዮቹ ሁለት ቀናት ከግብፁ ፕሬዚደንት አብዱልፋታህ አልሲሲ ጋር እንደሚነጋገሩ የገለጹት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የህዳሴን ግድብ ግንባታ የሚያቆም ማንም ኃይል የለም ብለዋል። በአንዳንድ የግብፅ ወገኖች የሚንጸባረቀውን የኃይል አማራጭ ጉዳይ በተመለከተም እንዋጋ ከተባለ ብዙ ሚሊዮን እናሰልፋለን፣ ውጤቱ ግን ማንንም አይጠቅምም ሲሉ ተናግረዋል። ጠቅላይ ሚኒስትሩ በዛሬው የፓርላማ ማብራሪያቸው በሀገር ሰላምና ህልውና ላይ አደጋ የደቀኑ ላሏቸው የኢትዮጵያ መገናኛ ብዙሃንም ጠበቅ ያለ ማስጠንቀቂያ ሰጥተዋል። አማርኛም ብትናገሩ ኦሮምኛም ብትናገሩ እርምጃ መውሰዳችን አይቀርም ብለዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከፓርላማ አባላት ለቀረቡላቸው ጥያቄዎች የሰጡትን ምላሽ በአብይ ርዕሳችን እናቀርባለን።
የሶማሌ ክልል ገዢ ፓርቲ የሆነው ሶዴፓ ኢህአዴግ አሁን የጀመራቸውን የለውጥ ጉዞዎች እንደሚደግፍ አስታወቀ። ፓርቲው ለሁለት ቀናት ያካሄደውን ውይይት ሲያጠናቅቅም ባወጣው መግለጫ እንዳመለከተው ሶዴፓ የመተባበር፣ የመተጋገዝ፣ የመዋደድና የእውነተኛ ህገ መንግስታዊና ህብረ ብሔራዊ ፌዴራላዊ ስርዓት ያለውን እንጂ ወደ ነበረው በደል፣ ግፍና ትርምስ የሚመልሰን ማንኛውንም ህልም ቦታ አይኖረውም ሲል ተችቷል። አዲስ ቸኮል ዝርዝሩን ይዟል።
የሶማሌ ዲሞክራሲያዊ ፓርቲ ባለፈው እሁድና ሰኞ በመደመር ፍልስፍናና ተያያዥ ወቅታዊ ሀገራዊ ጉዳዮች ላይ ያደረገውን ውይይት ሲያጠናቅቅ ባወጣው መግለጫ እንዳስታወቀው ፓርቲው ክልሉን ባስተዳደረባቸው 21 ዓመታት የስኬት ታሪኮች ቢኖሩትም በራሱ የውስጥ ችግርና በግል ችግራቸው የታወሩ ያላቸው የቅድሞ አመራሮች ችግር እንዲሁም ጸረ ዲሞክራሲያዊና ጸረ ፌዴራላዊ አካሄድና ጣልቃ ገብነት ለህዝቡ ቃል በገባው ልክ ኃላፊነቱን መወጣት አልቻለም ነበር ብሏል። ባለፉት 27 ዓመታት ህገ መንግስቱ ሲተገበር አልነበረም። ይልቁንም ሶማሌ ክልልን ጨምሮ የተለያዩ የሀገሪቱ አካባቢዎች በሞግዚትነት ሲተዳደሩ ነበር ያለው የሶዴፓ መግለጫ፣ የሞግዚት አስተዳዳሪዎች የሚመቻቸውን አካል ለይስሙላ አስቀምጠው የክልሉን በጀትና መሬት ሲቀራመቱ ነበር ብሏል። እንደ ሀገር የተፈጠረው ለውጥ ተከትሎም ሶዴፓ ራሱ ለማደስ ያደረገው ትግል ፍሬ በማፍራቱ በክልሉ የተሻለ ሰላምና መረጋጋት መስፈኑንና የልማትና የመልካም አስተዳደር ስራዎች ከምንጊዜውም በላይ እየተፋጠኑ ናቸው ብሏል። ይሁንና ይላል ሶዴፓ፣ ይሁንና አንዳንድ በለውጡ ጥቅማቸው ያጡ ያላቸው አካላት ከዚህ ቀደም በፓርቲውና በህዝቡ ላይ ሲያደርሱት በነበረው በደል ሳይጸጸቱ ዛሬም የናውቅላለን አካሄድና የድሮውን የመመለስ ተስፋቸውን በተለያዩ መንገዶች እየገለጹ ነው ብሏል። ሆኖም ክልሉ ባለፉት 27 ዓመታት ለችግር ዳርገው ነበር ያላቸውን አካላት ዳግም እንዲመለሱ መቼም አልፈቅድም ብሏል። በሶማሌና አፋር ክልል አዋሳኝ የተፈጠሩ ችግሮች አገራዊ ለውጥ ለማደናቀፍ ሌት ተቀን በሚጥሩ አካላት የተፈጠረ ነው ያለው ሶዴፓ ይህንንም ችግር በህገ መንግስቱ መሰረት ለመፍታት ቁርጠኛ ነኝ ብሏል። በሌላ በኩል ባለፉት 27 ዓመታት የበላይነት ይዘው የነበሩት የልዩነትና የጥላቻ ትርክቶችን፣ የብሔር ጽንፈኝነትና አጋር ድርጅቶችን አግላይ አካሄዶችን በሚፈታ መልኩ ኢህአዴግ ጀምሯቸዋል ያላቸውን ለውጦች እንደሚያደንቅ አስታውቋል። ይህ የኢህአዴግ ጅምሮች አጋሮችን ለማቀፍ እንቅስቃሴ የሚያደርግ ከመሆኑ ባሻገር ራስን በራስ የማስተዳደር ህገ መንግስታዊ ስርዓቱንና የፌዴራል ስርዓቱን የማይቃረን እንዲሁም አህዳዊ ስርዓት የመፍጠር ዓላማ የሌለው ነው ሲል አሞካሽቶታል። በቀጣይም ሀገራዊ ራዕዩን ለማሳካት የሶዴፓ ምርጫ የመተባበር የመተጋገዝ የመዋደድና እውነተኛ ህገ መንግስታዊና ህብረ ብሔራዊ ፌዴራላዊ ስርዓት እንጂ ወደ ነበረው በደል ግፍና ትርምስ የሚመለስ ማንኛውንም ህልም በሶዴፓ ዘንድ ቦታ የለውም ብሏል። አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። የቱርክ ፕሬዚደንት ረጂብ ታይፕ ኤርዶዋን ቱርክን ከሶሪያ ጋር የሚያዋስነውን ድንበር በሚመለከት ወታደራዊ ስትራቴጂ ለማውጣት ሲሉ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ዛሬ ተገናኝቶ ተነጋግረዋል። የኩርድ ተዋጊዎች በሰዓታት ውስጥ ከሚያበቃው የተኩስ ማቆም ስምምነት በፊት ከአካባቢው ካልወጡ በስተቀር በተዋጊዎች ላይ የማጥቃት እርምጃውን እቀጥላለሁ ሲሉ ኤርዶዋን ዝተዋል። 800 የሚሆኑ የኩርድ ተዋጊዎች ከድንበሩ አካባቢ ወጥተዋል። ነገር ግን 1300 የሚሆኑት አልወጡም ይላሉ ኤርዶዋን። በዩናይትድ ስቴትስ ግፊት የአምስት ቀናት የተኩስ ማቆም ስምምነት ላይ መድረሳቸውን መሰረት በማድረግ አሜሪካ ኩርድ ተዋጊዎች ከድንበሩ አካባቢ እንዲወጡ ግፊት ካላደረገች በስተቀር ጥቃቱን ከቆምንበት ጠንክረን እንቀጥላለን ብለዋል የቱርኩ ፕሬዚደንት። ዘጋቢያችን ሄዘር መርዶክ ከሶሪያ የግጭት አካባቢ ያጠናቀረችው ዘገባ ተጨማሪ ዘገባ አለ፣ ሰለሞን አባተ ያቀርበዋል።
ያለፈው ሐሙስ ተኩስ የማቆም ስምምነት እንብዛም የጸና ሳይመስል መዝለቁን የሚናገሩ ዘገባዎች የሞትና የመቁሰል አጋጣሚዎች የነበረባቸው ግጭቶች እንደነበሩ ጠቁመዋል። አንድ የፈጥኖ ደራሽ ሕክምና ሰጪ ቡድን ከትናንት በስቲያ ቅዳሜ ከራስ አውዓይን 5 አስከሬኖችን ማግኘቱንና 30 ቁስለኞችን ማውጣቱን አስታውቋል። ቱርክ ሽብርተኞች የምትላቸውን የሶሪያ ዲሞክራሲያዊ ኃይሎችን ከድንበሩ አካባቢ ለማባረርና ነጻ ቀጣና ለመፍጠር በሚል በአካባቢው ድብደባና ወታደራዊ እንቅስቃሴ ከጀመረች አንስቶ ከ200,000 በላይ ቁጥር ያለው ሰው ከሰሜን ሶሪያ ተፈናቅሏል። በቱርክ የሚደገፉት ሶሪያውያን ተዋጊዎች ከራስ አልአይን ከተማ ስካልወጡ ወደዚያ እንደማይመለሱ ብዙ ቤተሰቦች ተናግረዋል።
If they retreat, of course we will go back. Otherwise, we will have no choice.
ተፈናቃዮቹ አሁን ያሉበት ቦታ ምግብ፣ ውሃና ሌላም አቅርቦት ችግር መሆኑንም በመግለጽ ያማርራሉ። እስካሁን በተካሄደው ውጊያ በመቶዎች የሚቆጠር ሕይወት ጠፍቷል። ሆስፒታሎች ተጨናንቀዋል። ጊዜያዊው ተኩስ የማቆም ውሳኔ ዛሬ እኩለ ሌሊት ላይ ሲያበቃ ሊፈጠር የሚችለው ሁኔታ ብዙዎችን እያሳሰበ ነው። ያሉበት የማይታወቅና በአየር ድብደባው በደረሰባቸው ጉዳት ምክንያት ማንነታቸውን ለመለየት እንኳ የማይቻል ብዙ ቁስለኞች መኖራቸውን ነው የኩርድ ቀይ ጨረቃ ባልደረባ ጃሚላ ሐሚ ለቪኦኤ የገለጹት። የኩርዶቹ የመጨረሻ ኬላ ከሆነው ታልታመር 2 ኪሎ ሜትር ርቀት ላይ የሚገኙት የቱርክ አጋሮቹ ሶሪያውያን ተኩስ የማቆሙ ጊዜ እንዳበቃ እኩለ ሌሊት ላይ በአገሩ አቆጣጠር ዛሬ ወደ ማጥቃታቸው ሊገቡ እንደሚችሉም እየተነገረ ነው።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በእርሳቸው ላይ በዲሞክራት ፓርቲ አባላት የሚመራውና በእርሳቸው ላይ የሚካሄደውን በእንግሊዝኛ ምርመራ በእንግሊዝኛው አጠራር ሊንቺንግ ሲሉ ጠርተውታል። ሊንቺንግ የሚለው ቃል በነጮች በላይነት የሚያምኑ ወገኖች አፍሪካውያን አሜሪካውያን ላይ ያደርሱት የነበረው ዘግናኝ የደቦ እርምጃ ነው። በዴሞክራት የምክር ቤት አባላት የሚመራው ምርመራ ፕሬዚዳንት ትራምፕ ለምክር ቤታዊ ክስ የሚያበቃቸው በደል ፈጽሞ ከሆነ እንዲጣራ የሚያደርግ ሲሆን ከተከሰሱም ከስልጣን እስከ መወገድ ሊያደርሳቸው ይችላል። መላው የሪፐብሊካን ፓርቲ አባላት ይህን መሰሉን በደል እያዩ መሆናቸውን ማስታወስ አለባቸው ሲሉም ትራምፕ ዛሬ በትዊተር አማካኝነት ባስተላለፉት መልእክት ጽፈዋል። ሆኖም እናሸንፋለን ያሉት አከራካሪው የትራምፕ አባባል ወዲያውኑ ከዲሞክራቶች የሰላ ሂስ አስከትሏል። አንድ ሪፐብሊካዊ ግን ደግፈውታል። ሕገ መንግስታዊን ሂደት እኔን በሚመስሉ ሰዎች ላይ ይፈጽም ከነበረው ጭካኔ የተሞላበት የሰቆቃ ተግባር ጋር እያወዳደሩት ነው ሲሉም ጥቁር የምክር ቤት አባላት ቡድን ሊቀመንበር ኬረን ባስ በትዊተር ምላሽ ሰጥተዋል። የትራምፕ ደጋፊ የሆኑት የሰሜን ካሮላይና ተወካይ ግን ፕሬዚዳንቱ ይህን ቃል መጠቀማቸው ትክክል ነው፣ ይህ የፖለቲካ ሊንቺንግ ነው ሲሉ አጽንኦት ሰጥተው ተናግረዋል።
በመጨረሻም የካናዳ ጠቅላይ ሚኒስትር ጃስቲን ትሩዶ በሀገሪቱ በተካሄደ ጠቅላላ ምርጫ ማሸነፋቸውን ዛሬ ማለዳ አስታውቀዋል። ሊበራል ፓርቲያቸው በገዢ ፓርቲነቱ ለመቀጠል የሚያስችለው በቂ የፓርላማ መቀመጫ አግኝቷል። የካናዳ ብሮድካስቲንግ ኮርፖሬሽን በዘገበው መሰረት የትሩዶ ሊበራሎች ከምክር ቤቱ 338 መቀመጫዎች 157ቱን ወደ ማሸነፍ አምርተው ነበር። የብዙሃንነት ቦታ ለማግኘት ግን 170 መቀመጫዎች ማግኘት አለባቸው። ስለሆነም ትሩዶ ከተራማጅ አዲስ ዲሞክራቶች ጋር የጥምረት መንግስት ለመመስረት ይገደዳሉ። አዲስ ዲሞክራቶች 24 መቀመጫዎችን ወደ ማሸነፍ አምርተዋል። ካናዳውያን ከጠረፍ እስከ ጠረፍ መከፋፈልንና አሉታዊነትን ወግድ ብለዋል ሲሉ ትሩዶ ሞንትሬል በሚገኘው ዋናው የምርጫ መስሪያ ቤታቸው ውስጥ ለተሰበሰቡ ደጋፊዎቻቸው ንግግር አድርገዋል። ተራማጅ አጀንዳንና በአየር ንብረት ለውጥ ላይ ጠንካራ እርምጃ እንዲወሰድ መርጠዋል ሲሉም ትሩዶ አክለዋል። በንግድና በአየር ንብረት ለውጥ ጉዳዮች ላይ ከትሩዶ ጋር ሲጋጩ የቆዩት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በትዊተር እንኳን ደስ ያሉት ብለዋቸዋል። ካናዳ የሚገባትን አግኝታለች ሲሉም አክለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሃዬ ነን። መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ሬዲዮ ኤፍኤም 94.3 እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው።
በቀጣዮቹ 2 ቀናት ከግብፁ ፕሬዚዳንት አብዱል ፈታህ ኤልሲሲ ጋር እንደሚነጋገሩ የገለጹት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የህዳሴውን ግድብ ግንባታ የሚያቆም ምንም ኃይል የለም ሲሉ ተሰምተዋል። በአንዳንድ የግብፅ ወገኖች የሚንጸባረቀውን የኃይል አማራጭ ጉዳይ በተመለከተም እንዋጋ ከተባለ ብዙ ሚሊዮን እናሰልፋለን፣ ውጤቱ ግን ማንንም አይጠቅምም ነው ያሉት። ጠቅላይ ሚኒስትሩ በዛሬው ዕለት የፓርላማ ማብራሪያቸው በሀገር ሰላምና ህልውና ላይ አደጋ ደቀኑ ስላሏቸው የኢትዮጵያ መገናኛ ብዙሃንም ጠበቅ ያለ ማስጠንቀቂያ ሰጥተዋል። አማርኛ ብትናገሩም ኦሮምኛ ብትናገሩም እርምጃ መውሰዳችን ግን አይቀርም ነው ያሉት። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከፓርላማ አባላት ለቀረቡላቸው ጥያቄዎች የሰጡትን ምላሽ መነሻ ያደረገው እስክንድር ፍሬው ለምሽቱም ተከታዩን አድርሶናል።
በአባይ ወንዝ ላይ እየተከናወነ ያለውን የህዳሴ ግድብ ግንባታ አስመልክቶ በተለይ ከግብጽ ወገን የሚሰሙ ቅሬታዎች በበረከቱበት ሰዓት ነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት አብዱል ፈታህ ኤልሲሲ ጋር እንደሚገናኙ የሚጠበቀው። በሩሲያ ከሚካኤል ስብሰባ ጎን ለጎን እንደሚደረግ የሚጠበቀው የሁለቱ መሪዎች ውይይት ውጤት ከወዲሁ ባይታወቅም በተናጥል የሚንጸባረቁ አቋሞች ግን መደመጣቸውን ቀጥለዋል። ፕሬዝዳንት ሳህለወርቅ ዘውዴ ለተወካዮችና ለፌዴሬሽን ምክር ቤቶች የጋራ ስብሰባ ባደረጉት የመክፈቻ ንግግር ላይ የመንግስታቸውን አቋም ለማብራራት ዛሬ በፓርላማ የተገኙት ጠቅላይ ሚኒስትር አብይ አህመድም ይህንኑ ጉዳይ አንስተዋል። የህዳሴውን ግድብ ግንባታ አስመልክቶ ከግብጽ ስለሚሰማው ተቃውሞ ተጠይቀውም ነው ማብራሪያ የሰጡት። አንዱ ችግር ግድቡ በታሰበበት ጊዜ አለመጠናቀቁ ነው ብለዋል።
የህዳሴ ግድብ አንድ የኢትዮጵያን ክብርና ጥቅም በሚያስከብር ሁለት ምኞትና ፕሮፓጋንዳን ለይቶ በሳይንሳዊ መንገድ በእውቀት የሚሰራ ፕሮጀክት ማኔጅመንት፣ ሶስት የታችኛውን ተፋሰስ ሀገሮች በማይጎዳ መንገድ ይፈጽማል። የኢትዮጵያ ህዝብ የግብጽ ህዝብን የመጉዳት ፍላጎት የለውም፣ መጠቀም ብቻ ነው የሚፈልገው። የኢትዮጵያ መንግስት የግብጽም ይሁን የሱዳን ፍላጎት የመጉዳት አንድም ህልም የለውም። ለምንድን ነው ችግር የሚነሳ ያላችሁ እንደሆነ ተከዜን ስንሰራ በጣም ብዙ ጩኸት ነበር። ግቤ ሶስት ሲሰራ ጎረቤት ሀገራት ብቻ ሳይሆኑ ዩኒስኮም ጩኋል። እዛ የሚያደርቀው ነገር አለ፣ እዛ የሚያፈርሰው ነገር አለ፣ ታችኛው ተፋሰስ ሀገራት ይቸገራሉ የሚል ከፍተኛ ዘመቻ ነበር። አሁንም በህዳሴ ግድብ እየተነሳ ያለው ማንኛውም አይነት ጥያቄ ችግር ፈጣሪዎቹ እኛንን፣ ሌላ ቦታ ጊዜ አናባክን፣ ባስቀመጥነው ጊዜ ህዳሴን ብንጨርስ ኖሮ ልክ እንደ ግቤ ሶስት አጀንዳ ይሞታል። እኛ ተኝተንበት ሳንጨርስ ሌሎች በቸገራቸው ቁጥር የሚያስቱን ሀሳብ የፓርላማ አጀንዳ ማድረግ አያስፈልግም። አጀንዳ ማድረግ የሚያስፈልገው ህዝቡ ገንዘብ የጀመረው ማውጣት አለበት፣ መንግስት በቀጥታ ማውጣት አለበት፣ ስራው ማለቅ አለበት። ስራውን መጨረስ ላይ ምንድን ነው ይመስለው የሚለውን ፓርላማ በአካል ሄዶ ማየት አለበት።
ከግብፅ ወገን የሚሰነዘሩ አስተያየቶች፣ የጦርነት አማራጮች ጭምር ስለመኖራቸው ተጠይቀውም የግድቡ ግንባታ በምንም ምክንያት እንደማይቋረጥ ነው ያብራሩት።
እርምጃ እንወስዳለን፣ እንደዚህ እናደርጋለን እየተባለ ነው ተባለው። ኢትዮጵያውያን በውስጥም በውጭም በታላቅ ትህትና እንድትገነዘቡ የምንፈልገው አንድ አራተኛው የኢትዮጵያ ህዝብ ድሃ ነው እና ወጣት ነው። ስለዚህ አፍሪካ ጋር እንዋጋ ከተከተባለ ብዙ ሚሊዮን ማስተላለፍ ይችላል ማለት ነው። ውጊያ መፍትሄ አይደለም እንጂ በውጊያ በጥፋት ብዙ ጥቅም የለውም። ግብጽም አይጠቅምም፣ እኛም አይጠቅምም፣ ሱዳንም አይጠቅምም። በጦርነት ሰላም ጥቅም አይገኝም። እንደዚህ አይነት ሐሳብ ጥሩ አይደለም። ጥሩ መቆጭ በመነጋገር ነው። ጥሩ ጉዳት እንዳያመጣ መወያየት። ያን ተጠበቀ ሆኖ ግን ምንም ኃይል ኢትዮጵያን ግድብ ከመገደብ ሊያስቆማት አይችልም። የሚቆም ነገር የለም።
ጠቅላይ ሚኒስትር አብይ አህመድ በዚሁ ማብራሪያቸው ከፕሬዝዳንት አብዱል ፈታህ ኤልሲሲ ጋር በሚያደርጉት ውይይት መፍትሄ ሊመጣ እንደሚችል እምነታቸውን ገልጸዋል።
ፕሬዝዳንት ሲሲ ጋር በቅርቡ ተወያይተናል። ሰሞኑን ነገ ወይ ከነገ ወዲያ እንገናኛለን፣ እንወያይበታለን። ምናልባት የተቸገሩት ነገር በሀገር ውስጥ ካለም ልንገነዘባቸው እንሞክራለን። በእኛ በኩል ግን የህዳሴው ግድብ በሚመለከት የማንንም ጥቅም ለመንካት ሳይሆን የሚገባንን ጥቅም ለማግኘት የምናደርገው ነገር ነው። ያ ጥቅም ግብጽንም ይጠቅማል እናምናለን። ለምሳሌ ዘንድሮ በጣም ከፍተኛ ዝናብ አግኝተናል። እኛ ስለማናቆይ ሱዳን ስለማታቆይ የሄደው ሄዶ ባክኗል ውሃው። ግን የዘንድሮን ውሃ ከአምና የተረፈውን ብቻ እንኳን አቆይተን ቢሆን ውሃ ሲያጥር ለመልቀቅ እድል ይሰጣል፣ ለእነሱም ያግዛል ማለት ነው። ልክ ግቤ ሶስት ላይ እንዳጋጠመው ግቤ ሶስት ጥፋት ያስከትላል ተብሎ አሁን ብዙዎች ከጎርፍ አደጋ ታድጎና ይላሉ።
ዛሬ ለጠቅላይ ሚኒስትር አብይ አህመድ ከቀረቡት ጥያቄዎች አንዱ በአገሪቱ ያሉ የመገናኛ ብዙሃን እየደቀኑ ያሉትን አደጋ የተመለከተ ነው። አንዳንድ የመገናኛ ብዙሃን የዘር የሃይማኖትና የብር ነጋዴዎች መቀለጃ ሆነዋል ብለዋል ጠቅላይ ሚኒስትር አብይ አህመድ። ከዚህ አንጻር ደግሞ መንግስታቸው እርምጃዎች ሊወስድ እንደሚችል ነው ያስጠነቀቁት።
የብሮድካስት ባለስልጣን የነበረውን የተቀየደ ሚዲያ ነጻ ለማድረግ የሚደረገውን ጥረት ሳያደናቅፍ ህግ የማስከበር ስራ ግን መስራት አለበት። በተለይ የውጭ ሀገር ዜጋ የሆናችሁ የሚዲያ ባለቤቶች፣ የኢትዮጵያ ፓስፖርት የሌላችሁ የሚዲያ ባለቤቶች ስትፈልጉና ሰላም ሲሆን እዚህ ተጫውታችሁ እኛ ችግሩ ስንገባ ጥላችሁ የምትሄዱበት ሀገር ያላችሁ ሰዎች ትዕግስት እያደረግን ያለነው አውዱን ለማስፋት ነው። በማንኛውም ሰዓት በኢትዮጵያ ሰላምና ህልውና ላይ ከመጣ አማርኛ ብትናገሩም ኦሮምኛ ብትናገሩም እርምጃ መውሰዳችን የማይቀር መሆኑን በጥንቃቄ መገንዘብ አስፈላጊ ይሆናል። ሁለት ቤት መጫወት አይቻልም ማለት ነው። እኛ የምንሄድበት ሀገር የለንም። ሀገራችን ይሄ ስለሆነ ሰላም እንፈልጋለን። እስኮርት ያላችሁ ሰዎች በነጻነት ልማታችን፣ ሰላማችን፣ ዲሞክራሲ ካገዛችሁ እሰየው በደስታ። ከዛ ውጭ ግን ለመነገጃ የምትጠቀሙበት ከሆነ በዚህ ሁኔታ በነጻነትና በዲሞክራሲ ስም የሚቀለድ ነገር እንዳልሆነ ታሳቢ ማድረግ ያስፈልጋል። እንደዚህ አይነት ችግሮች አሉ።
ጠቅላይ ሚኒስትሩ በዚሁ ማብራሪያቸው የውጭ ሀገር ፓስፖርት ባላቸው ሰዎች የሚንቀሳቀሱ በማለት የገለጿቸው የመገናኛ ብዙሃን የትኞቹ እንደሆኑ ግልጽ አላደረጉም። የጠቅላይ ሚኒስትሩን አገላለጽ ያዳመጡ በርካቶች ግን የራሳቸውን ግምት መናገር፣ መላምቶችን ማንጸባረቅ ቀጥለዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ቆይታቸው በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎች ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን እናመሰግናለን። ህወሓት በአሁኑ ወቅት ህዝብን ከህዝብ ለማጋጨትና ጦርነት ለመቀስቀስ እየሰራ ነው ይላሉ የትግራይ ዲሞክራሲያዊ ትብብር ፓርቲ ሊቀመንበር። ተከባሃል በሚል ቅስቀሳም በመቶ ሺህ የሚቆጠር ሰራዊት እየመለመለና ተጨማሪ የጦር ሰፈሮች እየከፈተ ነው ብለዋል። ከህወሓት ወገን በጉዳዩ ላይ አስተያየት ለማካተት ያደረገው ጥረት አልተሳካም ይላል ዘጋቢያችን መለስካቸው አመሃ። ዝርዝር ዘገባውን ያቀርባል።
የትግራይ ዴሞክራሲያዊ ትብብር ፓርቲ ባለፈው ቅዳሜ ጥቅምት 8 ቀን 2012 ዓ.ም በኢትዮጵያ ሀገር ፍቅር ቲያትር ፕሮግራሙን ለመጀመሪያ ጊዜ በአዲስ አበባ በይፋ አስተዋውቋል። ከዚያ በላይ ግን በዚህ የመጀመሪያ ትውውቅ መድረክ የታዳሚውን ቀልብ የሳበው የፓርቲው ሊቀመንበር የዶክተር አረጋዊ በርሄ ንግግር ይመስላል። ሊቀመንበሩ በአሁኑ ወቅት በኢትዮጵያ የሚካሄደው ለውጥና በትግራይ ክልል ያለው አንድምታ በሚል ርዕስ ያደረጉት ንግግር ህወሓት ኢህአዴግ እያሉ በሚጠሩት ግንባር ስር ኢትዮጵያ ያሳለፈችውን 28 ዓመታት ዳስሰዋል። በእሳቸው አባባል ከአንድ ዓመት ተኩል ወዲህ በኢትዮጵያ መሠረታዊ ለውጥ መጥቷል። በትግራይ ግን ይህ የለም።
ይሄ ዕድል ትግራይ ውስጥ የለም ነው ጥያቄ። ይሄ ዕድል ትግራይ ውስጥ አልተከፈተም። አሁንም ትግራይ የህወሓት አመራር የጓሮ ቤት ነው የሆነችው። ልክ የጓሮ ቤታችን እንደምንቆጣጠረው የጓሮ ቤት ነው ሆና ያለችው ትግራይ። የሐሳብ ነጻነት የሚባል የለም። ድርጅቶች መንቀሳቀስ አልቻሉም። አሁንም እየተደበደቡ፣ እየታሰሩ፣ እየተገደሉ የሚገኙበት ሁኔታ ነው ያለው። በአመለካከታቸው ሁላችን ተደብድበናል። እኛ ተደብድበናል፣ አረና ተደብድበዋል፣ ሌሎችም ግለሰቦች እየተደበደቡ ነው ያሉት። ይሄ በግልጽ መታወቅ ያለበት ነገር ይመስለኛል። የኢትዮጵያ ህዝብ ይሄን መገንዘብ ይኖርበታል።
የትግራይ ዴሞክራሲያዊ ትብብር ፓርቲ ሊቀመንበር ከለውጡ ወዲህ በትግራይ ክልል አለ የሚሉት ችግር ይህ ብቻ አይደለም። ህወሓት ህዝባዊ ወያነ ሓርነት ትግራይ ጦርነት ለመቀስቀስ ዝግጅት እያደረገ እንደሆነም ይናገራሉ።
የህወሓት ችግር እንደምታው ህዝብ ለህዝብ ጋርም ለማጣላት ጦርነት ውስጥ ለመክተት ለማዳማት እርምጃዎች እየወሰደ ነው ያለው። በተለይ የትግራይ ህዝብን ምን ይሉታል? በጠላት ተከባሃል ይሉታል። ተከባሃል በጠላት ና ታጠቅ እያሉ በመቶ ሺዎች የሚቆጠር ሰራዊት እየመለመሉ ናቸው። አሁን አዳዲስ ካምፖች የወታደር ካምፖች ትግራይ ውስጥ ከፍተዋል። በጉሮሬ አካባቢ፣ በአቅማራ አካባቢ፣ በትኹል አካባቢ ተጨማሪ ወታደራዊ ካምፖች መስርተዋል። ዓላማቸው ምንድን ነው? የትግራይ ህዝብ ተከባሃልና ጦርነትን አግባ ነው። ከማን ጋራ ነው ጦርነት? ማን ነው የከበበው የሚል ጥያቄ ካነሳን ግን አንድ የከበበ የለም፣ አንድ ጠላት ህዝብ የለም። የትግራይ ህዝብ ጠላት የለውም። ጠላቶቹ እነሱ ናቸው። በራሳቸው አንደበት የትግራይ ህዝብ ጠላቶቹ እኛ ነን ብለዋል። በራሳቸው አንደበት
የትግራይ ህዝብ ከህወሓት አመራር ሌላ ጠላት የለውም ለሚለው አባባላቸው እንደ ማስረጃ የቀረቡት ከድርጅቱ ከራሱ ግምገማ በአቶ ብርሃኑ ጽጋቡ የቀድሞ ማዕከላዊ ኮሚቴ አባል የተደረሰ መጽሐፍ ያገኙትን በመጥቀስ ነው።
የዚህ ሁሉ ምንጭ ግምገማቸው ላይ ነው። ስልጣን ለህዝብ ለማገልገል ሳይሆን ሀብት ለማግበስበስ ለክብርና ለዝና እያገለገለ በመሄዱ የስልጣን ሽኩቻውና መገፋፋቱ ተጠናክሮ ቀጥለዋል ይላል። ቀጠል አድርጎ በገጽ 158 ምን ይላል? በድርጅቱ ማዕከላዊ ኮሚቴ ሪፖርት ውስጥ ሁሉም ኃጢአቶች ተዘርዝረዋል። ቅድም የጠቀስኳቸው ኃጢአቶች ማለት ነው። የቀረ የለም። ሁሉም ኃጢአቶች ተዘርዝሮ የቀረ የለም ይላል። ነገር ግን በማዕከላዊ ኮሚቴ ሂስና ግለ ሂስ ወቅት ከጥቃቅን ነገሮች በስተቀር ኃጢአቶቹ ከሰው ጋር ማያያዝ አልተቻለም። ሪፖርቱ ክራይ ሰብሳቢነትና ሌብነት በአመራሩ እየሰፋ እንደሆነ ያትታል። ቢሆንም አንድም ሰው ክራይ ሰብሳቢ ሌባ ነህ ተብሎ ሂስ አልተደረገለትም ይላል። ይሄ ሪፖርት የራሳቸው ሪፖርት ነው።
በዚህ ምክንያት ዛሬ በተቀረው የኢትዮጵያ ክፍል የታየው መሰረታዊ ነው ያሉት ለውጥ በትግራይ የለም። ይህን ድል የትግራይ ህዝብ ተነፍኳል ይላሉ። ያንዱ የኢትዮጵያ ክፍል ህመምና ችግር የሌላውም ጭምር ነው ሲሉ ያስገነዘቡት የትግራይ ዴሞክራሲያዊ ትብብር ሊቀመንበር ዶክተር አረጋዊ በህብረት መፍትሄ መፈለግ አለብን ይላሉ።
ለዚህ ገንቢ የሆነ አካሄድ የሚያግደን ነገር ካለ ደግሞ ተባብረን መመከት አለብን፣ መታገል አለብን። ይሄ ነው ሀገር ፍቅር አለው ማለት፣ ሀገር ወዳድ ማለት፣ ዲሞክራት ማለት እንደዚህ የሚያደርግ ነው። አለዚያ ሌላ ነገር የሚሰራ ግን ትርጉም ያለው አይመስለኝም። ስለዚህ ይሄ እድል ትግራይ ውስጥ የለም። ትግራይ ውስጥ እንዲመጣ ሁላችን መንቀሳቀስ ይኖርብናል። ለምን? እዛ ያለው ሁኔታ ኢምፕሊኬሽን ወይም እንደምታው በኢትዮጵያ ላይ ትልቅ ነው። ምክንያቱም ህወሓት ኢህአዴግ ኢትዮጵያ ላይ ስር ሰዶ ነበረ። በየአካባቢው የራሱ መዋቅር ዘርግቶ ነበረ። ያ መዋቅር አሁንም አለ። አምባገነናዊ ስርዓት ለማስፈን የተመሰረተ መዋቅር ነው። አሁንም ችግር ሊፈጥርብን ይችላል። ስለዚህ ኢትዮጵያ ላይ ችግር እንዳይመጣ ሁላችን ተባብረን፣ ትግራይ ውስጥ ያለው ችግር የሁላችን ችግር ነው። ኦሮሚያ ላይ ያለው ችግር የሁላችን ችግር ነው። አማራ ላይ ያለው ችግር የሁላችን ችግር ነው። አፋር ላይ ያለው ችግር የሁላችን ችግር ነው። ቤንሻንጉል ላይ ያለው ችግር የሁላችን ችግር ነው። ስለዚህ ተባብረን ይሄ ችግር እንዲወገድ፣ አንዱ ከተቸገረ ሁላችንም ሊያስቸግረን ይችላል። አበው ሲመልሱ ምን ይላሉ? ቅማልም በአቅሙ ሱሪ ያስፈታል ይላሉ። የሚናቅ ወገን የለም። ትንሽ ነው ትልቅ ነው የሚባል ነገር የለም። ሁላችን ተሰባስበን ግን ይችን ሀገር ማዳን ግዴታችን ነው። ይህንን ስላላደረግን ነው እስካሁን የምንማቀቀው ያለ ነው።
በዕለቱ የትግራይ ዴሞክራሲያዊ ትብብር ፓርቲን መርሃ ግብር አቶ ግደይ ዘርአጽዮን የፓርቲው ምክትል ሊቀመንበር በአጭሩ አስታውቀዋል። በመጨረሻም ከታዳሚው የተለያዩ ጥያቄዎች ተሰንዝረው ምላሽ ተሰጥቶባቸዋል። ዶክተር አረጋዊ በርሄ በሰነዘሯቸው ክሶችና በተለይም ህወሓትን በተመለከተ በተነሱ ጉዳዮች ላይ አስተያየት ለማግኘት ለክልሉ መንግሥት ኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ሊያ ካሳ በእጅ ስልካቸው በተደጋጋሚ ደውዬ ሊያነሱልኝ አልቻሉም። የህወሓት አመራር አባል አቶ ጌታቸው ረዳም መጀመሪያ ስልካቸውን አንስተውና ጉዳዩን ነግሬያቸው መልሰው እንደሚደውሉ ይነግረው ነበረ። ባላወቅኩት ምክንያት አልደወሉልኝም። እኔም ብደውል ስልካቸውን አላነሱም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ደግሞ ወደ ደቡብ ኢትዮጵያ ያሻግረናል። ኢትዮጵያውያን መካከል እየታየ ያለውን ያለመተማመን ስጋትና የጥርጣሬ መንፈስ አስወግዶ ሰላምና የሕዝብን አብሮነት ቀድሞ ወደ ነበረበት ለመመለስ የሰላም ግንባታ ስራ እየተሰራ ነው ሲል የኢትዮጵያ የሰላም ሚኒስቴር አስታወቀ። የኢትዮጵያ የሃይማኖት ተቋማት ጉባኤ ከተባበሩት መንግስታት የልማት ድርጅት ወይም የልማት ፕሮግራም ዩኤንዲፒ ጋር በመተባበር የብሔርና የሃይማኖት ብዝሃነትን በአግባቡ ለማስተዳደር የሃይማኖት መሪዎችና የህብረተሰቡ ሚና በሚል ርዕስ የተዘጋጀ የሰላም ጉባኤ በሐዋሳ ከተማ በመካሄድ ላይ ነው። ዮናታን ዘብዴዎስ ዝርዝሩን ይዟል።
በኢትዮጵያ የሰላም ሚኒስቴር ስር የሃይማኖትና የእምነት ጉዳዮች ዲሬክተር አቶ ሀልፎ ማባይ በማህበረሰቡ ክፍሎች መካከል የሚፈጠሩ አለመግባባትና ግጭቶች ለአንድና ለመጨረሻ ጊዜ እልባት እንዲያገኙ በችግሮቹ ዙሪያ በግልጽ መነጋገርና በሀሳብ መሞገት እንጂ ግጭትና ጥላቻ የዘመኑን አስተሳሰብ አይመጥንም ብሏል።
ከቅርብ ጊዜ ወዲህ በኢትዮጵያ መካከል እየታየ ያለው ያለመተማመን የስጋትና የጥርጣሬ መንፈስ ተወግዶ የህዝብ ለህዝብ ግንኙነት በማጠናከር ሰላማችንና አብሮነታችንን ቀድሞ ወደ ነበረው ሁኔታ እንዲመለስ ተከታታይ የሰላም ግንባታ ስራ መስራት ያስፈልገናል። ከዚህ ጥረት ጎን ለጎንም በህግና በፖለቲካ አሰራር ምላሽና ውሳኔ ሊሰጣቸው የሚጎብሩ ጉዳዮች በተመለከተ መንግስት በህዝብ ፍላጎት ላይ ተመስርቶ ምላሽ በመስጠት ላይ ነው።
በጉባኤው የግጭትና የሞት መንስኤዎችን በማስወገድ የህብረተሰቡን ሰላም ለመጠበቅ የሃይማኖት መሪዎችና የአገር ሽማግሌዎች በተግባር ኃላፊነታቸውን የሚወጡበት ወቅት ላይ መደረሱንም ገልጸዋል።
ሰላምን የሚገነቡ የእምነትና የባህል ተቋማት ያሏት አገር ብትሆንም በአንጻሩ ከቅርብ ጊዜ ወዲህ በኢትዮጵያውያን ወንድማማቾች መካከል መጥፎ ጠባሳን የሚጥሉና ያልተለመዱ የጥላቻ የግጭትና ያለመቻቻል አዝማሚያዎች ሲከሰቱ እናስተውላለን። ይህም ከኢትዮጵያ የባህላችንና ለዘመናት ከተገነባው የማህበራዊ እሴታችን ጋር በእጅጉ የሚቃረን ተግባር እንደሆነ ይታወቃል። ስለሆነም ግጭትና የግጭት መንስኤዎችን በመቀነስ ብሎም በማስወገድ የህብረተሰቡን ሰላም ለማስጠበቅ የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ ሁሉም የማህበረሰብ አካላትና መላ ህዝባችን ሀገራዊና የዜግነት ኃላፊነታችንን በተግባር የምንወጣበት ወሳኝ ወቅት ላይ እንደምንገኝ ለማስታወስም እወዳለሁ።
የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ሊቀ ትጉሃን ቀሲስ ታጋይ ታደለ እንዳሉት ሃይማኖታዊ መሪዎችና እሴቶች መንፈሳዊ ህይወት ከመገንባት ባለፈ የሰው ልጆችን ማህበራዊ ግንኙነትና አብሮነትን በማጠናከር በሀገር ሰላምና ግንባታ ሂደት ውስጥ የላቀ ሚና ሊኖራቸው ይገባል።
ብዝሃነትን በመቀበልና በማስተናገድ ሂደት ውስጥ የልዩነት ሀሳቦች አይነሱም ወይንም የልዩነት ሀሳቦች እንዲነሱና እንዲንሸራሸሩ መፍቀድ የለብንም ማለት እንዳልሆነ ይታወቃል። በሰላም አብሮ መኖር የሚለው ጽንሰ ሐሳብ ትርጉም የሚኖረው በብዝሃነት ውስጥ ያሉ ልዩነቶችን በመከባበር፣ በመደማመጥ፣ በመተማመንና በፍቅር ለመፍታት የሚያስችል አመለካከትና አስተሳሰብን መገንባት ማለት እንደሆነ ጉባኤያችን ለማስገንዘብ ይወዳል።
በሰላማዊነት፣ በመከባበር፣ በመደማመጥ፣ በአብሮነት፣ በፍትህ፣ በይቅርታ፣ በእርቅና በሌሎች ሃይማኖታዊ እሴቶች ላይ የተመሰረተ አስተሳሰብ ያለውን ማህበረሰብ መገንባት ለዘላቂና አስተማማኝ ሰላም ዋስትና እንደሆነም ተናግሯል።
እነዚህን መልካም እሴቶች የሃይማኖት መሪዎች፣ ምዕመናንና መላው ህዝቡ በሰርግ ህይወቱ ሊተገብራቸው ይገባል፣ ይገደዳል። በአንጻሩ በማህበራዊ ግንኙነታችን ይሁን በዕለት ተዕለት አኗኗራችን እነዚህን እሴቶች ካልተከበሩና ካልተጠበቁ ለችግር እንጋለጣለን።
ከቅርብ ጊዜ ወዲህ ያጋጠሙን ፈተናዎችን ለማሸነፍ ለዘመናት ዘልቆ የነበረውን የወንድማማችነትና የአንድነታችንን እሴት በማጠናከር ከራስ በላይ ለባልንጀራና ለወገን በማሰብ እርስ በርስ ተደጋግፎ መቆም ይገባናልም ብሏል። የኢትዮጵያ የሃይማኖት ተቋማት ጉባኤም በማንኛውም አካል የሚነሱ የህግና የመብት ጥያቄዎችን እንደሚያከብር ገልጠው መቅረብ ያለባቸው ግን ስርዓትና አሰራርን በማክበር ሰላምና ደህንነትን በሚያስጠብቅ መንገድ መሆን አለበት ነው ያሉትም። መንግስትም በከፍተኛ ኃላፊነት ተገቢውን ምላሽ እንዲሰጥ አሳስበዋል። በኢትዮጵያ ሃይማኖት ተቋማት ጉባኤና በተባበሩት መንግስታት ድርጅት የልማት ፕሮግራም በምህጻሩ ዩኤንዲፒ ትብብር በሐዋሳ ከተማ የተካሄደ ያለው የብሔርና የሃይማኖት ብዝሃነት አያያዝና አስተዳደር በሚል ርዕስ የተዘጋጀ የሰላም ኮንፈረንስ ላይ የሃይማኖት መሪዎች፣ የአገር ሽማግሌዎች፣ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተሳትፎበታል። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። አድማጮች፣ አሁን እዚህ ግድም የእናንተ የአድማጮቻችንን አስተያየት መልሰን የምናሰማበት ነው። በ202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እንስማ።
ትግራይ ውስጥ ሁለት ሰላማዊ ሰልፍ እንደተከለከለ ሰማሁ። አስተዳደሩ እንደከለከላቸው ደብዳቤ አልተሰጠኝም ይላል። ደብዳቤ ግን እንደተሰጠ ማክሰኞ ሰጥቻለሁ እያለ ነው አሪ ዮሐንስ። ስለዚህ እስከ መቼ ነው ትግራይ ውስጥ ሰላማዊ ሰልፍ የማይፈቀደው? የአልባንያን ሀገር አስተዳደር እስካልተነሳ ድረስ፣ እስካልተወገደ ድረስ የትግራይ ህዝብ በራሱ ፈቃድ በራሱ ፍላጎት ተነስቶ ሰላማዊ ሰልፍ ወይ ሀሳቡን በሰላማዊ መንገድ መግለጽ አይችልም። መጀመሪያ አልባንያዊ አስተሳሰብ በጭራሽ መወገድ አለበት። አመሰግናለሁ።
ሰላም ቪዎች፣ እንደምናችሁ። መሰረት ታደሰ ነኝ፣ የዘወትር አድማጫችሁ። የቃላት ግድፈታችሁ የተለመደ ቢሆንም ሰሞኑን ትንሽ ከኮንቴክስት ወጣ ያለ ቃላት ግድፈት እየሰራችሁ ይቅርታ ሳትጠይቁ ነው የምታልፉት። ያን ታታዘነው እና ይቅርታ እየጠየቃችሁ አስተካክሉ ስህተታችሁ። ሌላው አስተያየት መስጠት የምፈልገው በኢትዮጵያ ምን ያህል ሰላም የሚለው ቃል ምን ያህል እንደረከሰ የሚያሳይ ዜና ትናንት አሰምታችሁና የኢትዮጵያ ጠቅላይ ሚኒስትር የሰላም ሽልማት ተሸለሙ ተብሎ በሚሊኒየም አዳራሽ ከፕሬዚዳንቷ ጨምሮ ሰላም 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 ቁንጮ ላይ ደርሰናል እያሉ ሊጠፈሩ በዛ ሰዓት አዲስ አበባ ውስጥ ምን ይደረግ እንደነበር ሰዎች ላይ ይደርስ የነበረ አደጋ ይደርስ የነበረ ድብደባ ይህን ማየት ተስኗቸው እንደ ሰላም ጫፍ ላይ ደረስን ብለው የሚጠፍሩ ሰዎች ምን አይነት ሕሊና እንደጎደላቸው ቢያስቡበት ጥሩ ነው። ቤት ቢቃጠል ጉዳይ አይደለም፣ ውሃ ውስጥ ነኝ እንዳለችው ጉንቻቸር እነሱ ነገ ለእሳቱ ማጥፊያ መጣላቸው ስለማይቀር ሰላም እስካልወረደ ድረስ ሁሉንም ሊያጠቃ እንደሚችል ማወቅ ተስኗቸዋል። ምናልባት ቻላችሁ መጠን የሚመለከታቸውን ጠይቃችሁ አነጋግሩ። አመሰግናለሁ። ሰላም ሰላም ቢዎች፣ እንደምናችሁ። መሰረት ታደሰ ነኝ፣ የዘወትር አድማጫችሁ። የአማራና ቅማንት በሚለው ግጭት ምክንያት ሁለቱ ባለስልጣናት ሲናገሩ ሰምቼ በጣም ያሳዝናል እየተደረገ ያለው ነገር በሁለቱም በኩል። የእኔ ጥያቄ ግን የቅማንት ዲሞክራሲ ፓርቲ መሪ ነኝ የሚሉት የጦር መሳሪያዎቹ ከየት መጡ? እንደዚህ አይነት ዘመናዊ የጦር መሳሪያ የቅማንት ኮሚቴ ታገኘ በሚለው ጥያቄ ቀጥታ መልስ መስጠት ያሳቁ አጼ ቴዎድሮስ ቅማንት ናቸው። አጼ ቴዎድሮስ ያሉ የተባጠሩት ነገር ከእውነታው የራቀ መሸፋፈኛ። ጥያቄው የጦር መሳሪያዎቹን የቅማንት ኮሚቴ እንደዚህ አይነት ዘመናዊ የጦር መሳሪያዎች ከየት አመጣ? ህወሓት ካረዳው ነው። እሳቸው ተነስተው ጭራሽ ምን መሰረት የሌለውን አጼ ቴዎድሮስ ቅማንት ማለት ነው። አጼ ቴዎድሮስ ቅማንት ቢሆንና አጼ ቴዎድሮስ መር እንከተላለን ቢሉ እንዲህ ሀገር የማፍረስ ስራ ባልተሰሩ ነበር። ያመሰግናቸው። ሰላም ዋል።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም አድማጮቻችን በፕሮግራማችን በተስተናገዱ ፕሮግራሞች ወይም ቅንብሮች ላይ አስተያየቶቻችሁን ብታደርሱን እናቀርባለን። የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረናል። አሁን ለዚህ ክፍል ቀዳሚ ወዳደረግነው ሳምንታዊ ቅንብር ንግድና ምጣኔ ሀብት።
የቡና ጥራትን በማስጠበቅ የቡና አምራች አርሶ አደሩን ተጠቃሚ ለማድረግና የተሻለም የውጭ ምንዛሬ ለማግኘት ያለመ የውይይት መድረክ በነቀምቴ ተካሄደ ይለናል ከዚያ የሚገኘው ዘጋቢያችን አኮር መልካ። በመድረኩ ላይ ተሳታፊ የሆኑት የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ በቡና ልማት ላይ ለተሰማሩ ማህበራት 15 ቢሊዮን ብር ለመስጠት መታቀዱን ገልጠዋልም ሲል አክሏል። የቡና አምራቾችም ጥራቱ ላይ አበክረው እንዲሰሩ ጥሪ ቀርቧል። ዝርዝሩን እንሆ።
ሰሞኑን በነቀምቴ ከተማ በተካሄደ የቡና ጥራትን ማስጠበቅና የቡና አምራች አርሶ አደሮችን ተጠቃሚ ማድረግ ላይ ባተኮረ መድረክ በምዕራብ ኦሮሚያ የሚገኙ በቡና ልማት ዙሪያ የሚሰሩ ባለድርሻዎች ተሳታፊ ሆነዋል። ለውይይት መድረኩ የሚሆን የመነሻ ጽሑፍ ያቀረቡት የክልሉ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ ዳባ ደበሌ ኢትዮጵያ ቡናን በከፍተኛ ደረጃ ለዓለም አቀፍ ገበያ የምታቀርብ ቢሆንም ከቡና የሚገኘው የውጭ ምንዛሪ አነስተኛ ነው ሲሉ ተናግረዋል። ከጅማ ዞን ጉማ ወረዳ ተሳታፊ የሆኑት አቶ አሚኖ አባፊጣ አምራቹ ተጠቃሚ እንዳይሆን የህገ ወጥ ግብይት መስፋፋትና በኢትዮጵያ ገበያ ልማት ላይ ያለው ብልሹ አሰራር ትልቁ ችግር ነው ሲሉ ተናግረዋል።
ገባላ ነቀወለድጉ ሞቱማን ነምሊቡነ ሄክታር ለማፍ ኢሳወልቀቡ የመባፈቴ ገባብያ ናት ነቀወለድጉ
ከሁለት ሄክታር በላይ ቡና ያላቸው አርሶ አደሮች በቀጥታ ወደ ውጭ ሀገር እንዲሸጡ የነበረው አሰራር ቆሟል። ለጊዜው ቆሟል የሚል ደብዳቤ ብቻ ነው ከፌደራል መንግስት የደረሰን። እናም እኛ ቆመናል። ከሁለት ሄክታር በታች ቡና ያላቸው አርሶ አደሮች ደግሞ ተደራጅተው ቡና ይልኩ ነበር። ያ አሰራርም አሁን የለም። በኢትዮጵያ ቡና ልማት ገበያ ላይ ያለው ችግር ሊስተካከል ይገባል። የዚህ ችግር መነሻ ከማምረት ጀምሮ ለገበያ እስኪበቃ ያለው ሂደት ጥራት ጉድለት ነው ያሉት አቶ ዳዋ ደበሌ፣ በተለይ ቡና አምራች የሆኑት በምዕራብ ኦሮሚያ የሚገኙ ዞኖች የአመራረት ዘዴያቸውን በመቀየርና ደረጃውን የጠበቀ ቡና ለማቅረብ መስራት እንዳለባቸው አሳስበዋል። አርሶ አደሩ ከቡና ምርት ተጠቃሚ እንዳይሆን እንቅፋት ከሆኑ ምክንያቶች መካከል የቡና ዋጋ ማነስ አንዱ ነው ያሉት ኃላፊው፣ ይህንንም ለመፍታት በኦሮሚያ ጊምቢን ጨምሮ በሌሎች ቡና አምራች አካባቢዎች የቡና ግዢ ማዕከላትን ለመክፈት ማሰባቸውን ተናግረዋል። ከቡና የሚገኘውን ተጠቃሚነት ይጨምራል ስላሉትም እንዲህ ይገልጻሉ። የቡና ችግኝ በብዛት መተከል አለበት። የቡና ልማት ቴክኖሎጂም ለመጠቀም የሚያስችል አሰራር ይዘረጋል። የቡና ምርትና ምርታማነት እንዲያድግ ያረጀ ቡናን የመጎንደል ስራም ትኩረት ተሰጥቶት ይሰራል። ቡናችን እዛው በተገኘበት ጫካ ውስጥ ነው ያለው። ሲያረጅም በሌላ ይተካም። አዲስ ዝርያ ስናበቅልም አይታይም ያሉት የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሀሰን ዩሱፍ ለዚህ የመፍትሄ ሀሳብ ይሆናል ያሉትን አብራርተዋል። የቡና ጥራትን ለማስጠበቅ ከችግኝ ጀምሮ እስከ ማከማቸት ያለው ስራ ትኩረት ሊሰጠው ይገባል። እኛም እንደ ዩኒቨርሲቲ በቡና ልማት ላይ የሚያተኩር የምርምርና ጥናት ማዕከል ለመክፈት አስበናል። ድሮ በደርግ ጊዜ የኢኮኖሚ ዋልታ የሚል ዘፈን ጠዋት ጠዋት በሬዲዮ እንሰማ ነበር። አሁን እሱም ጠፍቷል። በሌሎች ሀገራት ግን ራሱን የቻለ የአየር ጊዜ ተመድቦለታል። በዚህ ረገድም መሰራት አለበት። አምራቹም ሆነ አገሪቱ ከቡና ምርት ተጠቃሚ እንዲሆኑ መሰራት አለባቸው ያሉትን የክልሉ ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ እንዲህ ይገልጹታል። ወቅቱ ቡና የሚለቀምበት በመሆኑ በጥራት እንዲለቀም የግብርና ጽህፈት ቤት ባለሙያዎችና አርሶ አደሮች በጋራ መስራት አለባቸው። ቡና የሚከማችበት መጋዘንም ሊዘጋጅ ይገባል። ከሌለም አዳዲሶች በፍጥነት ሊገነቡ ይገባል። ህገወጥ ንግድን ለመቆጣጠርም እንዲሁ መስራት አለበት። ከታች ከትንንሽ ነጋዴ ጀምሮ እስከ ላይ የቡና ነጋዴዎች እና ዩኒየኖች ጥራቱ የተጠበቀ ቡናን ለገበያ ለማቅረብ መስራት ይጠበቅባቸዋል።
አካታ ኦሚሸ ሰነ አክሰስ ጉዴ ገባት ትባስሮት የፈተነ ቤት ይሰራል።
በቡና ምርት ላይ ለተሰማሩ ማህበራት በዚህ አመት ስራቸውን ተግባራዊ የሚያደርጉበትና ቡናን በጥራትና ብዛት ለዓለም አቀፍ ገበያ እንዲያቀርቡ የሚያግዛቸው ከ15 ቢሊዮን ብር በላይ ብድር ተዘጋጅቷል ብለዋል አቶ ሽመለስ። ቡናን ከዝናብ በተጨማሪ በመስኖ ለማልማትም የሚያስችል አሰራር እየተዘረጋ መሆኑን ተናግረዋል። ያለወለድ ብድር እንዲሰጥ ለቀረበው ጥያቄ የሚሰጥበት ሁኔታ እየተመቻቸ ነው ካሉ በኋላ ባንኮች ከገጠሩ አርሶ አደር ገንዘብ ሰብስበው ለከበርቴው የሚያበድሩበት ሁኔታ ይቀየራል። ወደ ገጠር ወርደው ለአርሶ አደሩ እንዲያበድሩ እየተሰራ ነው ሲሉም ተናግረዋል። በጅማና ወለጋ በሚገነቡ የኢንዱስትሪ መንደሮች ውስጥም የቡና ገበያ ድርሻ እንደሚኖረው አመልክተዋል። አርሶ አደሩና ባለድርሻዎች ያረጀ የቡናን ተክል በመንቀልና አዳዲስ የቡና ዝርያዎችን በመትከል የቡና ምርትና ምርታማነት እንዲያሳድጉ ጥሪ አቅርበዋል። ወፍ ዘራሽ በመባል የሚታወቀው የተፈጥሮ ቡና ግን በዓለም ገበያ ተፈላጊነቱ ከፍተኛ በመሆኑ እንክብካቤ ሊደረግለት ይገባል ሲሉም አቶ ሽመልስ አሳስበዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አሁን ደግሞ ወደ ወሎ ዘገባ እናመራለን። ኢትዮጵያ ውስጥ ያሉ አገር በቀል እውቀቶችን ለአገር ልማትና አንድነት አስተዋጽኦ እንዲያበረክቱ በማድረግ በኩል የተሰሩት ስራዎች አነስተኛ መሆናቸውን ምሁራን ገለጹ። የኢትዮጵያ አገር በቀል እውቀት ደሳሳለ ሰላም ዲሞክራሲና ለልማት ማሰራጫ በሚል ርዕስ ወሎ ዩኒቨርሲቲ ትናንትናና ከትላንት በስቲያ አገር አቀፍ ሰሚናር አዘጋጅቶ ነበር። መስፍን አራጌ ተከታትሎታል።
ሞራ እንደሚሉት ኢትዮጵያ ውስጥ ከ130 የሚልቁ ኢትዮጵያዊ ሽታ የታደሉ አገር በቀል የችግር መፍቻ ውቀቶች አሉ። ወሎና አካባቢው ላይ አበጋር፣ ዘወልድና አማሬ ቆና የተባሉት ሽምግልና ባህሎች ደም በማድረቅ የተጣላ በማስታረቅ ለዘመናት የተሻገረ አሻራ አጥተዋል። በራያና ትግራይ አካባቢ አበገሮብ፣ በኦሮሚያ አባገዳ፣ በደቡብ ክልል ራጋ፣ ጎርዳና ሴራ፣ ጆካ የመሳሰሉት ፍቅርን ሰብከው እርቅን ያወጁ ከኢትዮጵያ ማህፀን የተቀዱ ድንቅ ሴቶች ናቸው። አሁን ግን ይላሉ ሞራኑ፣ ነባር ባህሎቻችን ከነባር መንበራቸው ተነቃንቀው መሰረታቸው እየተናጋ ነው። ህልውናቸው አደጋ ላይ ወድቋል። ለዚህ ደግሞ ቀዳሚው ምክንያት በጦዜ ማንነት ፖለቲካ ውስጥ አገሪቱ መዘፈቋ ነው ይላሉ በመቀለ ዩኒቨርሲቲ የህብረተሰብ ሳይንስና ቋንቋዎች ኮሌጅ ምሁሩ ዶክተር ገብረየስ ተክሎ።
ማንነት በራሱ ችግር አይደለም፣ ደጋግመን እንደምንገነዘበው ግን ለማንነት ያለን አረዳድ ወይም ደግሞ አንድን ቡድን ለራሱን ሲገልጽ ሲተነትን ወይም ደግሞ ሌላው የሚረዳበት አገባብ በትክክል ካልተረዳ ግን አደጋ ይሆናል። አሁን በኢትዮጵያ ውስጥ ያጋጠመን አደጋ ይሄ ነው። ስለ ማንነት ምን ማለት ነው? ብሔር ምንድን ነው? ብሔረሰብ ምንድን ነው? ህዝብ ምንድን ነው ብለን ለመተንተን ስንሞክር የውጭ ሞዴል ነው የተጠቀምነው።
ለምሳሌ ዘብሔረ አክሱም፣ ዘብሔረ ዘጌ፣ ዘብሔረ ቡልጋ እየተባለ ነበረ። የተወለዱበትን አካባቢ ለመወከል የሚሰይም ስያሜ ወይም አገርን ለመወከል ስያሜ እንጂ የዘርንና የዘውግን ማንነት ለመጠቀም እየዋለ አልነበረም ብሔር የሚሉ ወገኖች አሉና በተለይ ስያሜው በራሱ ችግር የለበትም ነው።
አዎ ስያሜው ብትወስደው እንኳን ወደ መሬት ስታወርደው ጥንቃቄ ሊያስፈልግ ይችላል። ለምሳሌ የስታሊንን ራስ ወደዚህ አምጥተን እንተርጉም ብንል ከኢትዮጵያ ኢኮኖሚያዊ እድገት ጋር አውራ አይሄድም። ብሔር እንዲኖር ከተፈለገ ለመጀመሪያ ካፒታሊስቱ ስርዓት ማቆጥቆጥ አለበት ይላል። የካፒታሊስቱ ስርዓት ደግሞ በአብዛኛው ሰው በፋብሪካ ወዛደር መሆን አለበት ወይም በፋብሪካ መተዳደር መሆን አለበት ማለት። ስለዚህ ከመጀመሪያ ከስህተቱ ስታሊን ያስጠነቅቃል። ይሄን እንደዛ ደረጃ ላይ ሳይደርስ ብሔር ሊባል አይችልም። በቃ እዛ ላይ ያቆማል። ስለዚህ ከኛ ኮንቴክስት ጋር 80% የሚተዳደር ህዝብ ይዘህ ስለ ብሔር ማውራት አትችልም።
አዎ የትርጓሜው ችግር ከዚያም አልፎ የፍረጃ ፖለቲካ ውስጥ መግባቱ ነው ይላሉ።
በዚህ የስታሊኑ አወሳሰድ ብሔር የብሔረሰቦች መብቶች ምናምን ስትል የጨቋኝ ተጨቋኝ ናራቲቭ አለ። ወይ ትግሬ ጨቋኝ አድርገህ ማቅረብ አለብህ፣ ወይ አማራ ጨቋኝ አድርገህ ማቅረብ አለብህ። ድሮ የነበረው አማራ ጨቋኝ አድርጎ አቅርቦ ነበረ። አሁን ያለው ደግሞ ትግሬ ጨቋኝ አድርጎ አቅርበዋል። ምክንያቱም ያችን ደፍነሽን ይዘህ ከሄድ ሳምባዲ ጨቋኝ መሆን አለበት።
በአገር በቀል እውቀቶች ዙሪያ ከአስር በላይ መጽሐፍትን የጻፉት የዘርፉ ባለሙያ አቶ አብዶል ፈታህ አብደላህ ለዛሬ ማንነታችን መሰረት የነበሩት እሴቶቻችን መናጋት በታላቋ ኢትዮጵያ ላይ የተጋረጠ ታላቅ አደጋ ነው ይላሉ።
ሀገርና ሕዝብ የተፈጠሩት በሀገር በቀል እውቀቶች፣ እሴቶች፣ ስርዓቶች ነው። እነሱ ሲፈርሱ ሀገር ትፈርሳለች፣ እነሱ ሲለሙ ሀገር ይለማል ነው። ስለዚህ ኢትዮጵያ በሁሉም ነገር ወደኋላ መቅረት ሕዝብ ሀገርና መንግስት የኖረባቸውን ብዙ ወንዞች የተሻገረባቸውን እሴቶቹ ስርዓቶቹ እያደር እየተመናመኑ እየጠፉ በመሄዳቸው ምክንያት ነው።
ነባር ባህሎቻችን መሸርሸር ማለት ለምሳሌ ሃይማኖት ሰዎች ድሮ አንድ ነበሩ፣ በብሔራቸው አያስቡም። በአሁኑ ሰዓት ይሄ ብሔር የምትለው ፖለቲካ ወደ ሃይማኖትም ገብተዋል። የደብረ አለቃ ለመሾም ወይም ደግሞ የራሳቸው ያለው መስተጋብር ያ ገብቶባቸዋል። እስልምና መሪዎችም እንደዚሁ ወደ ዩኒቨርሲቲ ገብተዋል። የቋንቋ ማንነት ብቻ ፎከስ ያደርጋል ሰው የሆነ ለጋብቻም በለው ለሌላ ሌላ ነገርም በለው። ስለዚህ ከሚገባ በላይ ጦዘዋል። የማንነት ምልህ
ሺ ዘመናትን የተጓዙ ባህላዊ እሴቶች በደራሽ ርዕዮተ ዓለም ተጠልፈው የመዳከማቸው ምክንያት ምን ይሆን?
አንደኛ የትምህርት ስርዓታችን በ1930ዎቹ ወዲህ ብዙ ሺህ ክፍለ ዘመናትን ብዙ ትምህርት የተቀሰምንባቸውን ብዙ እውቀቶች ብዙ ፍልስፍናዎችን የተማርንባቸውን እነሱን ከጨዋታ ውጭ አደረግንና ከአውሮፓ የትምህርት ስርዓት ውስጥ አመጣን። ትምህርት ጥሩ ነው፣ ግን የተበረዘ ትምህርት ከተማርክ ደግሞ አሁን እንደኛ እንደሆን ነው በትምህርት መጥፋት አለ ማለት ነው። ሁለተኛው ከ1940ዎቹ ጀምሮ እስከ 50 ድረስ በገፍ የኢትዮጵያ የመንግስት የአስተዳደር የህግና የፍትህ ስርዓቶች እንደዚሁ የኢትዮጵያው በሙሉ ተገፍትሮ ወጥቶ ከውጭ መጣ። ሶስተኛው በ1960ዎቹ የመንግስት ርዕዮተ ዓለም ተቀየረ።
ከተጋረጥነው አደጋ ከተፋጠጥነው ስጋት የመውጫ ስሌት ይኖር ይሆን?
ከኢትዮጵያዊነት ለመነጠል ለመለያየት በተጠቀምንባቸው በሮች ነው አሁንም መመለስ ያለብን። የመንግስት ርዕዮተ ዓለም መመለስ አለበት። ጥሩ ዜናዎች እየሰማን ነው። አሁን መደመር የሚለው ወደ ፍልስፍና ደረጃ ወደ ርዕዮተ የመንግስት ርዕዮተ ዓለም ደረጃ ካደረስ ነው አንድ አማራጭ ሊሆን ይችላል። ሌሎችም አማራጭ ልታስብ ማሰብ ትችላለህ። የአስተዳደርና የፍትህ ስርዓቱ ገና ነው። አንዳንድ ህጎች እየተሻሻሉ ነው። እዛ ላይ አንዳንድ ጥረቶችና ሙከራዎች አሉ፣ ግን አጥጋቢ አይደለም። በአጥጋቢ ደረጃ ስራው መስራት መቻል አለብን። ሶስተኛው የትምህርት ስርዓቱ ነው። እሱም ፍኖተ ካርታው ይሻሻላል ተብሏል። በእነዚህ ሶስት በሮች በወጣንበት እንደገና ወደ ኢትዮጵያዊነት መመለስ እንችላለን።
እኛን የሚመስል ነገር እኛን የሚገልጠው ወላጆቻችን የተጠቀሙበት አካሄድ ሂደን በአንድነታችን የሚያተኩር ነገር ብናደርገው የሚያገናኙን ነገሮች 99% ናቸው። ምናልባት የሚለየን ነገር 1% ነው። ስለዚህ ወዚያችን 1% እያጎላን መሄድ አይጠበቅብንም።
በአውደ ጥናቱ ላይ የተገኙት የሳይንስና ከፍተኛ ትምህርት ሚኒስትር ዴታው ፕሮፌሰር አፈወርቅ ካሱ ከመድረኩ እንደ ሀገር የሚበጁ ጠቃሚ ቁም ነገሮች ተገኝተውበታል ይላሉ።
እዚህ የተሳተፉ በርካታ ተቋማት ባለድርሻ አካላት ይህን ተሞክሮ ይዘው ወደ ተቋሞቻቸው ይሄዳሉ። እያሰፋን እያሳደጉ ይደረ እዚህ አዳራሽ የዘራነው ዘር ምርጥ ዘር፣ ይህን ለምርጥ ዘር ተንከባክበን የምናሳድገው ከሆነ ለፍሬ ይበቃል ማለት ነው። ለፍሬ ለማብቃት ሁላችንም የራሳችንን ድርሻ እንወጣ ይገባል።
ለሁለት ቀናት በዘለቀው አውደ ጥናት ላይ በርካታ ጥናታዊ ጽሑፎች ቀርበው ምክክር ተደርጎባቸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። አድማጮች፣ አሁን ለምሽቱ የመጨረሻ ወዳደረግ ነው ቅንብር እንውሰዳችሁ።
በዩናይትድ ስቴትስ ከሚኖሩት የኢዘማ ማለት የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ደጋፊዎችና ዓለም አቀፍ የድጋፍ ኮሚቴ አስተባባሪዎች ጋር የተጀመረ ቃለ ምልልስ ነው አሁን የሚቀርበው። አዘጋጁ እንግዲህ አሉላ ከበደ ነህ። እስቲ ዝርዝር አድርገህ ስለ ፕሮግራሙ ንገረን።
አመሰግናለሁ አዳነች። በውጭ ሀገር የሚኖሩ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ድጋፍ ለማግኘት ወዲህ ወደ ዩናይት ስቴትስ የመጡትን የኢዜማ የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ምክትል ሊቀመንበር አቶ አንዱዓለም አራጌን በኢትዮጵያ ወቅታዊ የፖለቲካ ጉዳዮችና የድርጅታቸው እንቅስቃሴዎች ዙሪያ ያተኮረ በተለያዩ ከተሞችም በመካሄድ ላይ ያሉ ውይይቶች መነሻ ያደርጋል። ተወያዮቹ ታዲያ አቶ ከባዱ ሙልቀን በላቸውና አቶ ታምራት ወርቁ የኢዜማ ዓለም አቀፍ ድጋፍ አስተባባሪዎች ናቸው። በመጀመሪያው ክፍል ምጥን ውይይታችን እልባት ካደረግንበት ነው የምንነሳው። መልካም። በአቶ ከባዱ የጀመርኩትን ጥያቄ ወደ አንድ ነጥብ በሚያመራ ለአቶ ታምራት ልወርውር። ከፍተኛ ውጥረት የነገሰበት ሁኔታ፣ መከፋፈል የሚታይበት የፖለቲካ እንቅስቃሴ ውስጥ ኢዜማን የጠቅላይ ሚኒስትር አብይ አህመድ ደጋፊ የፖለቲካ ፓርቲ አድርገው የሚቀርቡ ትችቶች አሉ። መነሳት ያለባቸው አንዳንድ ጥያቄ አያነሳም እስከሚል ይሄዳሉ። መጀመሪያ በሚቀርቡት ትችቶች ላይ ምንድን ነው የእናንተ አቋም? ሁለተኛ እንደ ደጋፊስ በሀገራችሁ የተሻለ ሁኔታ እንዲፈጠር እንደሚፈልግ ዜጋ ምንድን ነው ድርሻችሁ? ገና ጅምር ማስተባበር መጀመራችሁን እረዳለሁ። በሀሳብ ደረጃ እንዴት ነው የምትመለከቷቸው እነኝን ጉዳዮች?
እሺ፣ አመሰግናለሁ። በዚህም ላይ ያው የፓርቲው መሪዎች በተለያየ ጊዜ መግለጫ የሰጡበት ጉዳይ ስለሆነ እኔም የምችለውን ያህል በዚህ ጉዳይ ላይ መልስ ለመስጠት ሞክራለሁ። አንደኛ መሰረታዊ በሆኑ ጉዳዮች ላይ ኢዜማ አቋሙን ሲያንጸባርቅና ማሳሰብ ያለበትን የመንግስት ኃላፊዎችን ሊሆን ይችላል፣ ሌሎች በፖለቲካ ውስጥ ተሳትፎ የሚያደርጉትን ሰዎች በሚመለከት ሊሆን ይችላል። በተለያዩ ጉዳዮች ላይ ኢዜማ አቋሙን በተለያዩ ጊዜ ግልጽ ሲያደርግ ቆይቷል። ኢዜማ ዝምታ መርጧል የሚባለው እሱ ትንሽ መታረም ያለበት መረጃ ይመስለኛል። እኔ እስከምረዳው ድረስ አንድ ግልጽ መሆን ያለበት ነገር በኢዜማ ፓርቲ በኩል አገራችን ያለችበትን ወቅታዊ ሁኔታ በጥልቀት የመረዳት ነገር አለ። አቶ ከባዱ ገልጾታል። አገራችን ውስጥ ለውጥ እየተካሄደ ነው። ይሄ ለውጥ ደግሞ አቤታዊ ለውጥ አይደለም፣ ወይም የበፊቱን እንዳለ አፍርሶ አዲስ እንዲተካ ሳይሆን የትራንስፎርሜሽን ሽግግር የሚደረግበትና በጣም ከፍተኛ የሆነ ትዕግስት፣ ትጋት የሚጠይቅ የለውጥ ሂደት ነው። እያንዳንዱ ነገር በጥንቃቄ መገምገም፣ አገሪቱ ቋፍ ላይም ስላለች በትንሽ በትልቁ ወደ ጭቅጭቅ፣ አተካራ፣ አለመግባባት የሚወስዱ አቋሞችን ላለማንጸባረቅ ፓርቲው በከፍተኛ ጥንቃቄ መሬት ላይ ያሉትን ሁኔታዎች ከፈተሸ፣ እውነትና ውሸት መሆናቸውን ካረጋገጠ በኋላ መሰረታዊ በሆኑ አቋም መያዝ በሚገባው ሁኔታ ላይ አቋም ሲይዝና መግለጫ ሲያወጣ ቆይቷል። ፓርቲው በአብዛኛው ዝምታን የመረጠበት እኔ እስካለኝ ግንዛቤ ካለው የፖለቲካ ስርዓት ጋር ወይም ደግሞ የእናቱ አብይ ፓርቲ ጋር ለዛ አጎብዳጅ በመሆን ያለውን ሁኔታ በመተንተን በዚህ ሁኔታ ላይ እኛ ተጨማሪ እጃችንን አስገብተን ብናራግብ ምን ጥቅምና ጉዳት አለው ከሚል አገራችን ወደ ባሰ ችግር ውስጥ እንዳትወድቅ ጥንቃቄ የተሞላበት አካሄድ ከመምረጥ እንጂ አላማውን ስቶ ወይም ደግሞ በአጋርነት ወይም ደግሞ በታዛዥነት የቆመ ፓርቲ አይደለም። ይሄ ፓርቲውን የመሰረቱት ሰዎች በውጭ ሀገር ያደረጉት የነበረው እንቅስቃሴ እንግዲህ እንደና አንዱዓለም አይነት ለመብታቸው ሲባል እስከ እድሜ ልክ ስራ ድረስ ተፈርዶባቸው እስር ቤት የቆዩ ሰዎች ናቸው። ሌሎቹም በተለያየ መልክ ሲታገሉ የኖሩ ሰዎች ናቸው እና ፓርቲውን የመሰረቱት ያጠናከሩት እስከታች ያሉት አባላት ስብዕናቸው፣ የቀደመ ታሪካቸው በአገልጋይነት ወይም ደግሞ በፍርሃት ሊከሰሱ የሚችሉ ሰዎች ናቸው ብዬ እኔ አላምንም። ነገር ግን መሬት ላይ ያለውን ሁኔታ በጥልቀት ከመረዳት እና በዚህ ላይ አቋም ብንይዝ አገሪቱን ወዴት ይገፋታል ከሚል ጥንቃቄ የሞላበት አስተሳሰብ ስለሚያራምዱ ነው ዝምታን የመረጡበት። ያ የኔ መረዳት በዚህ ነው።
ምናልባትም መሪዎቹን ራሳቸውን አቶ አንዱዓለምን ወደ ስቱዲያችን ጋብዘን የድርጅታቸውን አቋምም አላማም የወደፊት አቅጣጫም በሚያስረዱበት ውይይት በስፋት የምንገፋበት ርዕስ ይሆናል። እንደ ደጋፊ ነው እየመለሳችሁ ያላችሁት። ይልቁንም ደግሞ ዛሬ በኢትዮጵያ ውስጥ ባለው የፖለቲካ ሁኔታ ያገባናል፣ ይሁነኝ ብለን ድርሻችን እንወጣለን በሚል በግልጽ አስረድታችኋል። አቶ ከባዱ፣ ከዚህ ቀደም ከቅንጅት ጊዜ አንስቶ በውጭ የሚገኙ ኢትዮጵያውያን በሚያደርጓቸው እንቅስቃሴዎች ሁነኛ ለውጥ ያመጣሉ፣ ደረሰ ያላችሁት ሰቆቃና በደል እንዲሰማ አደባባይ ከሚወጡ ሰዎች በፖለቲካውም በማህበራዊውም ተሳትፎ በተደጋጋሚ በፕሮግራማችን ቀርበውም የሚያውቁ በመሆኑ አድማጮችን በዚያው መልኩ የሚያስታውሱት ይመስለኛል። ኢዜማ ለምን የሚለውን ግን እንሽ ገፋ እናድርግ። በኢትዮጵያ ውስጥ አሁን ያለው ሁኔታ ጥርት ያለ አቅጣጫ የማይታይበት እና እያንዳንዱ ቀን አሳሳቢ የሚመስልበት ሁኔታ ነውና በኢዜማ ምን ሊደረግ ይችላል የሚል እምነት አለው? ጥልቅ እምነቶን ተስፋውን ጨምረው አቶ ከባዱ።
እሺ፣ እናመሰግናለሁ በድጋሚ። እንግዲህ ጥያቄ ወደ ግል ስለሚያተኩር የግሌን ለመመለስ እገደዳለሁ። እኔ በራሴ አውጥቼ አውርጄ ሊያግዝ ወይም ኢትዮጵያ ውስጥ እንዲመጣ የምፈልገው ሁኔታ ቀደም ብዬ እንደገለጽኩት እያንዳንዱ ኢትዮጵያዊ ሰብአዊ መብቱ ተከብሮለት ሰላምና መረጋጋትን አግኝቶ ለራሱም ይሁን ለቤተሰቡ ለልጆቹ ተስፋ ያለው ኑሮ እንዲኖር የሚያስችል ሁኔታ እንዲመጣ ነው የምፈልገው። ያንን የሚያስችል ሁኔታ እንዲመጣ ያዳል ያግዛል ብዬ የምለውን እንቅስቃሴ ነው ለመደገፍ የምሞክረው እና አሁን ያለንበት ሁኔታ ከሌላው ጊዜ ለየት ያለ ነው። ከዚህ በፊት ከቅንጅት ጊዜ ጀምሮ ሙሉ በሙሉ አፈና ውስጥ የነበርንበት ጊዜ ነው። ግን ብዙ አቶ ታምራት እንደገለጸው እንደ አንዱዓለም አራጌ እንደ እስክንድር ነጋ እና ሌሎችም ቆራጥ ኢትዮጵያኖች በከፈሉት መስዋዕትነት ያንን አፋኝ የነበረን ስርዓት ከኢትዮጵያ ሕዝብ ላይ ማንሳት ተችሏል። በጣም በጣም ደግሞ እኔ አጥብቄ መናገር የምፈልገው ኢትዮጵያ አሁን ያጋጠማት እድል የተሻለው እድል ነው። አንደኛው ሪቮሉሽን ነው፣ አንደኛው ደግሞ ኮምፕሊት የሆነ ሲቪል ዋር ነው የሚሆነው። ግን ከነዚህ ሁሉ የሚሻለው እና ኦፕቲመም የሚሆነው ፖለቲካል ሪፎርም ነው። የተወሰኑ ሀገሮች አካሂደውታል፣ ሳውዝ አፍሪካ፣ በርማ እንደዚህ አይነት ሀገሮች አካሂደውታል እና ኢትዮጵያ ያን የመሰለ ጥሩ እድል ያጋጠማት። ኦፍኮርስ ይህ እድል የመጣው ዝም ብሎ አይደለም። ብዙ ታጋዮች ህይወታቸውን ከፍለዋል። ብዙ ሰዎች ከቤት ንብረታቸው ተፈናቅለዋል፣ ተሰደዋል፣ በእስር ቤት ማቀዋል። ይሄ ሁሉ ተደራርቦ ነው ደምሮ የመጣው። ይሄንን እድል ማበላሸት በጣም የፖለቲካ ትልቅ ኃጢአት ነው የሚሆነው ብዬ አስባለሁ። ኢትዮጵያን የወደፊቷን እድል ማበላሸት መስሎ ይታየኛል። ስለዚህ ይሄ እንዳይሆን በጥንቃቄ ምንድን ነው የሚያስፈልገው፣ ማድረግ የሚገባን ምንድን ነው ብሎ ረጋ ብሎ መሬት ይዞ የሚሰራ እንቅስቃሴ ያስፈልጋል። እኔ ግራስሩት ሙቭመንት ካልቸራል ሙቭመንት መካሄድ አለበት ኢትዮጵያ ውስጥ። ስላለፉት በርካታ ዓመታት ሲሰበክ የነበረው የብሔር ልዩነት መሰረት ያደረገ ፖለቲካ እንዲሁ ብቻ በለውጥ ኃይሎች ብቻ ከላይ ሆኖ ሊቀየር የሚችል አይደለም። በህዝብ ዘንድም የአስተሳሰብ ለውጥ መምጣት አለበት። የኢትዮጵያ የፖለቲካ አቅጣጫ እንዲስተካከል ከተፈለገ ያ መካሄድ አለበት ብዬ አስባለሁ። የአንድ ምርጫም ጉዳይ አይደለም። ወደፊት በርካታ ምርጫዎች ጊዜያት ሊጠይቅ ይችላል። ግን ያ ከአሁን ትጅት ጀምሮ መደረግ አለበት ብዬ አስባለሁ እና ያንን ለማካሄድ የሚያስችል ኢትዮጵያ ውስጥ ያለ መዋቅር ምንድን ነው? ያንን እንቅስቃሴ ያንን ጥረት ለመደገፍ ከፈለግኩኝ የትኛው ድርጅት ነው መዋቅር ነው ያንን ለማድረግ የሚያስችለኝ ብዬ ሁሉንም ኮንሲደር አድርጌ በጥሩ ሁኔታ ይህን ሊያካሄድ ይችላል ብዬ ያገኘሁት ድርጅት ኢዜማ ነው። ኦፍኮርስ ፐርፌክት አይደለም፣ ወደፊት የሚስተካከሉ ነገሮች ይኖሩታል። ግን ለጊዜው እኔን በሚያረካ ደረጃ የጀመረ ድርጅት ነው እና ያንን ለማገዝ ነው እንግዲህ አላማው። ይህን ነው ብዬ ነው ማስበው።
መልካም። ይሄ በዓለም አቀፍ ደረጃ የድጋፍ ኮሚቴዎችን ለማቋቋም በሚደረገው ጥረት በአስተባባሪነት የምትሳተፉበት ስብስብ እስካሁን ምን ያህል ተሳክቶለታል? በተለይም ይሄ መከፋፈሉ የፖለቲካ ሐሳቦች ከአንድ ሰው ሐሳብ የሌላኛው ሐሳብ በሐሳብነት ደረጃ ከሚቀርብ ይልቅ አንዱ ሌላውን በአገር አጥፊነት የሚፈርጅበት ጊዜ፣ የሌሎች ሐሳብ ከኔ ሐሳብ አይበልጥም የሚል የገነነበት የከረረ አዝማሚያ ባለበት ምን ያህል ተሳክቶላችኋል ባጭሩ?
አመሰግናለሁ አቶ አሉላ። እንግዲህ ይሄንን እንቅስቃሴ ከጀመርን የተወሰነ ጊዜ አልፏል። እንቅስቃሴያችን ወይም የማደራጀት ሞዴሉ ኢዜማ ኢትዮጵያ ላይ የተከተለውን ከወረዳ ጀምሮ እንዳደራጀ ሁሉ እኛም ከከተሞች ብለን ከለየናቸው ኢትዮጵያውያን በስፋት የሚኖሩባቸው ከተሞች ተነስተን ከዛ ጀምሮ ወደ ዓለም አቀፍ ደረጃ ማህበሩ ለመመስረት ጥረት እያደረግን ነው። አንተ ቀደም ብለህ የጠቀስከው በኢትዮጵያውያን መካከል ያለው አለመግባባት፣ ብዥታ፣ አሁን ያለው መሬት ላይ ያለው የፖለቲካ ትኩሳት የፈጠረው በማህበረሰቡ ውስጥ መጠነኛ ብለን ነው አሰስ የምናደርገው ክፍተት በስራችን ላይ የተወሰነ ጫና ማሳደሩ አልቀረም። አላሳደረም ብለን አንልም። ከዚህ በፊት የፖለቲካ ትግል ሲያደርጉ አንድ ላይ የነበሩ ሰዎች አሁን በተለያየ ጎራ የተሰለፉበትና ያለውን የለውጡ ሂደት የሚጠራጠሩ ወይም ደግሞ ይሄ ነው ያለን መንገድ ብለው የሚከተሉ የተለያየ አቋም ያላቸው ሰዎች በየከተማው እንዳሉ ለመታዘብ ችለናል። ምንም እንኳን እንደሱም ቢሆን እኛ በሰራነው አሰስመንት ኢዜማ እያራመደ ያለውን የዜግነት ፖለቲካና የማህበራዊ ፍትህ አካሄድ የሚደግፉ ከበቂ በላይ ቁጥር በየከተማው አሉ ብለን እናምናለን። ከዚህ በፊት ኢዜማ አዲስ አበባ ላይ ባወጣው መግለጫ በአጠቃላይ እስከ 70 ከተሞች ታርጌት አድርገን እየተንቀሳቀስን ነው። ነገር ግን እኛ መሬት ላይ ሆነን በምንሰራበት ጊዜ መዳረሻችን 70ና ከዛ በላይም ቢሆንም 5 or 6 የሚሆኑ ከተሞች በከተማቸው ምርጫ አድርገው ቋሚ ኮሚቴ በከተማቸው ላይ አቋቁመዋል። ከ20 የሚያልፉ በሁለተኛ ዙር ትሬኒንግ የተሰጣቸው ለመመስረቻ ያዘጋጀነውን ጽሁፍ እዛ ላይ ዲስከሽን ያደረጉና ጊዜያዊ ኮሚቴዎች አዋቅረው በቅርቡ ምርጫ ወደ ማድረግና ቋሚ ኮሚቴዎችን ወደ የከተማው የመመስረት ሂደት ውስጥ የሚገቡ ከ20 በላይ ከተሞች ይኖራሉ ብለን ነው እናምነው። እንግዲህ እነዚህ ከ20 የሚሆኑ ከተሞች ምርጫቸውን ካደረጉና በከተማ ደረጃ ኮሚቴዎቻቸውን ከመሰረቱ አትሊስት እነዚህን ይዘን ዓለም አቀፉን ማህበር ለመመስረትና እንዲሁም በክፍለ ዓለም የምንላቸው አሉ እነሱንም ኮሚቴዎች መዋቀር ያለባቸው አሉ እነሱን መስርተን ዜን ግን የማደራጀት ስራ በጣም ቀጣይ የሆነ እንቅስቃሴ ስለሆነ ዋና ኮሚቴ ከተመሰረተ በኋላ እንግዲህ እነዚህን በፊት የገለጽኳቸው 70 ወደሚሆኑ ታርጌት ወዳደረግነው እንቅስቃሴ የማደራጀቱን ስራ በቀጣይነት የምንገፋበት ይሆናል። ባሰብነው ፍጥነት ነገሩ ባይሄድም ውጤቶች እያየን ነው። ቋሚ ኮሚቴዎች እየተመሰረቱ ነው እና ከሞላ ጎደል በጥሩ ሁኔታ እየሄደ ነው ብሎ ማለት ይቻላል። አንድ የመጨረሻ ፖይንት በዚህ አጋጣሚ ይሄንን ያንተ ፕሮግራም ለሚሰሙ ኢትዮጵያውያን፣ በተለይ ደግሞ በዲያስፖራ የሚኖሩ ኢትዮጵያውያን፣ ቀደም ብሎ እንደተገለጸው አገራችን ተስፋና ስጋት ያለበት ሁኔታ ነው ያለችበት። አንዳንድ ጊዜ ተስፋው ያለ ይላል፣ በሌላ ጊዜ ስጋቱ እያየለ ሁላችንም በጭንቀት ውስጥ ነው ያለ ነው። ግን አንድ መሰረታዊ ነገር አለ። በተለይ አገራችን ወደ ተስፋ ጎዳና እንድትሄድና ይሄንን አስቸጋሪ ጊዜ ተሻግራ ዲሞክራሲያዊ ስርዓት እንድትመሰርትና ህዝቡ በኢኮኖሚ እንዲያልፍለት ያቺን አገር በዚህ መልኩ በዚህ ጎዳና እንድትሄድ የሚፈልጉ ሰዎች ሁሉ አሁን ነው ተሳትፎ ሊያደርጉ የሚገባው። አንድ ማህበራዊ ሚዲያ ላይ ሲዘዋወር የማየው አባባል አለ። ሜቢ አንድ ኢትዮጵያ ውስጥ ያሉ ምሁር ተናግረውት ሊሆን ይችላል። አገር የምትፈርሰው በአላዋቂዎች ድፍረትና በሚያውቁ ሰዎች ድክመት ነው። ስለዚህ የሚያውቁ ይቻገር መሻገር አለባት ብለው የሚያምኑ ቁርጠኛ የኢትዮጵያ ልጆች አሁን ነው ወደፊት መምጣት ያለባቸው እና ይህንን አጋጣሚ ተጠቅመው በኢዜማም ይሁን ሌላ ባሰቡበት መስመር ተሳትፎ በማድረግ የኢትዮጵያን ተስፋ በማለምለም አገራችን ወደ ተሻለ ጎዳ እንድትሄድ ሁላችንም ጥረት እንድናደርግ በዚህ አጋጣሚ መልእክቴን ለማስተላለፍ ፈልጋለሁ። ለድሉ አመሰግናለሁ አቶ አሉላ።
መልካም። አቶ ከባዱ ሙልቀን በላቸው፣ አቶ ታምራት ወርቁ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዓለም አቀፍ ድጋፍ ኮሚቴ ለማቋቋም የተሰባሰበው ቡድን አስተባባሪዎች መቼ ለሰጣችሁኝ አስተያየት ለጊዜያቸው አመሰግናለሁ። በሌላ ጊዜ በሌላ አጋጣሚ እንደምናገኛችሁ ተስፋ አድርጋለሁ። ለአሁኑ ጊዜ ልክልኝ።
አድማጮች፣ የዜና ማጠቃለያ እናሰማለን። በቀጣዮቹ 2 ቀናት ከግብፁ ፕሬዚደንት አብዱልፋታህ አልሲሲ ጋር እንደሚነጋገሩ የገለጹት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የህዳሴውን ግድብ ግንባታ የሚያቆም ማንም ኃይል የለም ብለዋል። ብሪታንያ በ10 ቀናት ውስጥ ከአውሮፓ ህብረት የምታደርገውን ፍቺ እንድታጠናቅቅ የተወካዮች ምክር ቤት የማይወስን ከሆነ አዲስ የፓርላማ ምርጫ እንዲካሄድ ጥሪ ያቀርባለሁ ሲሉ የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ዝተዋል። የምክር ቤት አባላቱ ጆንሰን ከአውሮፓ ህብረት ጋር ባደረጉት ባለ 115 ገጽ የፍቺ ስምምነት ላይ ድምፅ ለመስጠት ዛሬ ማታ ይሰበሰባሉ። ስምምነቱ ከጸደቀ የምክር ቤት አባላቱ ህጉን በኦፊሴል እንዲያጸድቁ ለማመቻቸት ሲባል የሶስት ቀናት ጊዜ በሚሰጥ ሌላ ህግ ላይ ድምፅ ይሰጣሉ።
አድማጮች ለምሽት ያዝነውን በዚህ ላይ አበቃን። ትግርኛ ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።